ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። የአውሮፓ ህብረት ለመጀመሪያ ጊዜ የሹማን ሽልማት በኢትዮጵያ አበረከተ።
የሰብአዊ መብቶች ስራን የበለጠ ለማስፋፋት፣ ለማጠናከር፣ ለማሳደግ እና ሰብአዊ መብቶች የተከበረበት ሰብአዊ መብቶች ባህል የሆኑባት አገር በኢትዮጵያችን ውስጥ ለማየት እንድንችል ለሰብአዊ መብቶች ስራና ለሰብአዊ መብት ሰራተኞች ድጋፍና እውቅና መስጠት ጥሩ እርምጃ ነው።
ለኔ እንደተሰጠ ሳይሆን የቆጠርኩት እነዚህ ለሰብአዊ መብት ለሚዋከቡ የሰብአዊ መብት ተሟጋቾች በጠቅላላ በእነሱ ስም እንደተሰጠኝ አድርጌ ነው የቆጠርኩት።
ተሸላሚዎቹ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለ ማርያም ናቸው። በአብይ ርዕሳችን ይቀርባሉ። ይህንና ሌሎችንም በርከት ያሉ የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን መጥተናል። ሐሙስ ግንቦት 22 2016 ዓ.ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሻው እንግዲህ ወልዴ ነኝ። ለዓለም ዜናው አስማማው ነው በስቱዲዮ ተሰይሟል። ስርጭቱን ከስቱዲዮ የሚመራልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን በቅድሚያ ወደ ዓለም ዜናው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የሰዓቱን ዋናና ዜናዎችን ማቀርብላችሁ አስማማየሁ ነኝ። በዛሬው ዜናዎችንም የደቡብ አፍሪካ ምርጫ ቅድመ ውጤቶች ANC አብላጫ ድምጽ አለማግኘቱን በጠቆማቸው፣ ሶስተኛ ዩናይትድ ስቴትስ ድሮን የመን ውስጥ ወደቀ ስለመባሉ፣ እንዲሁም የዓለም ጤና ድርጅት ያጣዳፊ እርዳታ ከባድ የገንዘብ ችግር ላይ መሆኑን መግለጹ የተመለከቱ ዜናዎች ተካተዋል። ወደ መጀመሪያው ዜና ሳልፍ፣ የመጀመሪያው ዜናችን የደቡብ አፍሪካ ምርጫን ይመለከታል። ትላንት ረቡዕ ደቡብ አፍሪካ ውስጥ ከተካሄደው አገር አቀፍ ምርጫ እስካሁን የተገኙ ውጤቶች እንደሚጠቁሙት ላለፉት 30 ዓመታት በፓርላማው አብላጫ መቀመጫ ይዞ የኖረው የአፍሪካ ብሔራዊ ኮንግረስ ANC የሚሳካለት አይመስልም። ይህ ከሆነ የአፓርታይድ ስርዓቱ ከተወገደ ወዲህ ከፍተኛው ለውጥ ይሆናል። እስካሁን ከ16 ከመቶ የምርጫ ጣቢያዎች በገቡት ቅድመ ውጤቶች መሰረት ANC 42.6 ከመቶውን ድምጽ ያገኘ ሲሆን ዲሞክራሲያዊ ህብረት ፓርቲ 25.8 ከመቶ፣ ማርክሲስቱ የኢኮኖሚ ነጻነት ታጋዮች ፓርቲ 8.5 ከመቶውን ማግኘታቸውን የምርጫ ኮሚሽን መረጃ ያመለክታል። የተሰጡት ድምጾች በሙሉ ተጠናቀው ሲወጡ እስካሁን ከተገኙት ቅድመ ውጤቶች ጋር ተመሳሳይ ከሆኑ ገዢው የአፍሪካ ብሔራዊ ኮንግረስ ከአንድ ወይም ከአንድ በላይ ፓርቲዎች ጋር ጥምረት ለመመስረት ይገደዳል። ይህም በሚቀጥሉት ሳምንታት ወይም ወራት ካሁን ቀደም ታይቶ የማያውቅ የፖለቲካ ትርምስ ያስከትል እንደሚችል ተመላክቷል። ዩናይትድ ስቴትስ በሙስና አድራጎት ወይም በሰብአዊ መብት ጥሰት በተወነጀሉ 5 የዩጋንዳ ከፍተኛ ባለስልጣናት ላይ ማዕቀብ እንደምትጥል ዛሬ ሐሙስ አስታወቀች። በመጠነ ሰፊ የሙስና ተግባር ምክንያት የጉዞ እገዳ ከሚጣልባቸው 4 ባለስልጣናት መካከል አንዷ ባለፈው ወር ብሪታንያ ተመሳሳይ እርምጃ የወሰደችባቸው የዩጋንዳ ፓርላማ አፈ ጉባኤ አኒታ አሞንግ መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በድህነት የተጎዳው የዩጋንዳ የድንበር ግዛት ካረሞጃ ሚኒስትሮች የነበሩት ሜሪ ጎሪቲ ኪቱቱና አግነስ ናንዱቱ እንዲሁም የቀድሞ የፋይናንስ ሚኒስትር ዴታ አሞስ ሉጎሎቪ ማዕቀብ ከሚጣልባቸው ባለስልጣናት መካከል መሆናቸውም ተጠቁሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲ ሚለር ባወጡት መግለጫ 3 ሰዎች የመንግስት ሀብት ያላግባብ አውሏል፣ በከፋ ድህነት ለሚኖሩ ማህበረሰቦች የሚገባ ቁሳቁስ ወደ ሌላ አዛውረዋል ብሏቸዋል። ባለስልጣናቱ የመንግስት ስልጣናቸውን ለግል ጥቅማቸው አውሏል ሲሉም ቃል አቀባዩ አክለዋል። ቀድሞ የዩጋንዳ መከላከያ ኃይሎች ምክትል አዛዥ የነበሩት ፒተር ኤልዌሉም በፈጸሟቸው እጅግ አስከፊ የሰብአዊ መብቶች ጥሰቶች ምክንያት ማዕቀብ ተጥሎባቸዋል ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ የመከላከያ ኃይሎች አዛዥ በነበሩበት ወቅት በመከላከያ ኃይሎች በተፈጸሙ የዘፈቀደ ግድያዎች ተሳትፈዋል ብሏቸዋል። በዝርዝሩ የተጠቀሱት የዩጋንዳ ባለስልጣናት በተዘረዘሩ አድራጎቶቻቸው ምክንያት ከዩናይትድ ስቴትስ እንዳይገቡ መታገዳቸውን ማቲው ሚለር አስታውቀዋል። የሀገሪቱን የዲሞክራሲ ሂደት በማደናቀፍና የተገለሉና ተጋላጭ የሆኑ ማህበረሰቦችን በማፈን ተግባር በተወነጀሉ ሌሎችም በርካታ የዩጋንዳ ባለስልጣናት ላይ የቪዛ እገዳ ለመጣል እቅድ መኖሩን ቃል አቀባዩ አክሎ አመልክተዋል። የግብጽ ፕሬዚዳንት አብዱል ፈታህ አልሲሲ በጋዛ ያለውን ጦርነት ለማስቆም ዓለም አቀፍ ማህበረሰብ እንዲረባረብ ጥሪ አቀረቡ።
ለተቅዲር አልዓረቢ አልከቢር للسياسات الصينية
يا عرب أقراض تشاينا بفلسطين قدائي للمتارة مدو بوليسينا بيجينغ بغازة أسجاك كواية تكسواك من دي الدرق عندي هم فلسطين ويان نيس آقري من مصرات القاوي مبتاتشون عندي كبر للمتادر قو كتاين نتيا اللو دقاف تلك أهناكو تعلاتشو يعلم أكفو مهبر سب أبالات بمرو إسرائيل متاكهدون أسكفي طرمنت لماسكم يمورالنا هقاوي هلافي نتاتشون عندي واتو ترينا كربالو لغازة سرط أسجاكوينا كتاين نتيا اللو سباوي إرداتا عندي درس የእስራኤልን ከበባ ለማስቆምና ፍልስጤማውያንን ከመሬታቸው ለማፈናቀል የሚደረገው ሙከራ ለመቃወም ዓለም አቀፉ ማህበረሰብ ያለምንም መዘግየት እንዲሰራ ጠይቃለሁ።
ፕሬዝዳንት ሺ ጂንፒንግ ለጋዛ ሰብአዊ እርዳታ የሚውል 69 ሚሊዮን ዶላርና ለተባበሩት መንግስታት የፍልስጤም ስደተኞች መረጃ ተቋም የሚውል የ3 ቢሊዮን ዶላር ድጋፍ ዛሬ ሐሙስ ይፋ አድርገዋል። ለእስራኤልና ፍልስጤም ቀውስ የሁለቱ መንግስታት አስፈላጊነት ላይ ቻይና ያላትን አቋም አጽንኦት ሰጥተው የተናገሩት ሺ ጦርነት ለዘላለም መቀጠል የለበትም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ትላንት ረቡዕ ባደረጉት ንግግር እስራኤል የድረ ጦርነት እቅድ በተቻለ ፍጥነት ያስፈልጋታል ያሉ ሲሆን ያለቀዱ ግን ሁኔታው ወደ ትርምስ ሊያመራ እንደሚችልም ተናግረዋል። አድማጮቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በእስራኤል ሐማስ ጦርነት ምክንያት ሁቲ ታጣቂዎች በቀይ ባህር አካባቢ በመርከቦች ላይ የሚያደርሱትን ጥቃት በቀጠሉበት በአሁኑ ወቅት ሶስተኛ ዩናይትድ ስቴትስ ኤምኪው ሪፐር ሰዋል አውሮፕላን የመን ውስጥ መውደቁ ተገለጸ። ሁቲዎች ታጣቂዎች በየመን በርሃማው ማሪብ ክፍለ ግዛት ድሮኑ ከየብስ ሚሳኤል ሲተኮስበት የሚያሳይ ያሉትን የቪዲዮ ምስል ትላንት ረቡዕ አውጥተዋል። እንደ አውሮፓውያን አቆጣጠር በዚህ በግንቦት ወር ብቻ ተመቶ ተጥሏል የተባለ ሶስተኛ ዩናይትድ ስቴትስ ሰዋል አውሮፕላን መሆኑ ነው። የደህንነት ጉዳይ ላይ ስለሚናገሩ ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን ለአሶሲየትድ ፕሬስ በሰጡት ቃል የዩናይትድ ስቴትስ ማዕከላዊ እዝ የእንቅስቃሴ ስልጣን ክልል ውስጥ የአየር ኃይላችን አንድም አውሮፕላን አልወደቀም ብለዋል። ዝርዝር ውስጥ ገብተው ለማብራራት ግን ፈቃደኛ አልሆኑም። የዩናይትድ ስቴትስ የማዕከላዊ ደህንነት ድርጅት ሲአይኤ ሪፐር የተባሉትን ድሮኖች በየመን አየር ክልል አሰማርቶ እንደሚያውቅ የሚታመን ሲሆን በጉዳዩ ላይ አስተያየት ለመስጠት ፈቃደኛ እንዳልሆነ አሶሲየትድ ፕሬስ ዘግቧል። በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ተፎካካሪው ዶናልድ ትራምፕ ላይ በተመሰረተው የወንጀል ክስ ፍርድ የሚሰጡት ከዚህ የተጣጡ ዳኞች ዛሬም ለሁለተኛ ቀን ተሰብስበው እየተነጋገሩ ናቸው። የቀድሞ ፕሬዝዳንት ትራምፕ እንደ አውሮፓውያን አቆጣጠር በ2016ቱ ምርጫ ውጤት ላይ ተጽዕኖ ለማሳደር ብለው ለወሲብ ተዋናይቱ የከፈሉትን የአፍ ማዘጊያ ለመሸሸግ ብለው ወንጀል ፈጽሟል ተብለው በቀረበባቸው ክስ 12 አባላት ያሉት ከዚህ የተጣጡ ዳኞች ትናንት ረቡዕ ለ4 ሰዓታት ያህል ተሰብስበው ተነጋግረዋል። ከዚያም የቀድሞ የናሽናል ኢንኳየር ጋዜጣ አሳታሚ ዴቪድ ፔከርና በአንድ ወቅት የትራምፕ የፖለቲካ ንግግር ጉዳይ አስፈጻሚ የነበሩት ጠበቃ ማይክል ኮሆን የሰጡትን ቁልፍ የምስክርነት ቃል እና ሰነዶችን እንደገና እንዲቀርብላቸውም ጠይቀዋል። ከዚህ የተጣጡ ዳኞች እንደገና ለማድመጥ የጠየቁት የሁለቱን ምስክሮች ዴቪድ ፔከርና ማይክል ኮሆን እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ከዶናልድ ትራምፕ ጋር ኒውዮርክ በሚገኘው ጽህፈት ቤታቸው ስላደረጓቸው ስብሰባዎች የሰጧቸውን የምስክርነት ቃሎች ሲሆን ከሳሽ አቃቢ ሕግም የትራምፕ ታወሩ ሴራ ሲሉ ገልጸውታል። አድማጮች በዚህ ረሰ ጉዳይ ላይ በመጽሔት ክፍለ ጊዜያችን ዝርዝር ያለ ዘገባ ወደ እናንተ ይደርሳል። በመጨረሻም የዓለም የጤና ድርጅት አጣዳፊ የጤና ቀውሶች ከመበራከታቸው ተያይዞ በተደቀነበት የገንዘብ እጥረት የህልውና አደጋ ላይ ደርሷል ሲል በገለልተኛ አካል የተጠናቀረ ሪፖርት አስታወቀም። ድርጅቱ ያለበት የገንዘብ እጥረት ከባድ ከመሆኑ የተነሳ እንደ አውሮፓውያን አቆጣጠር ባለፈው ዓመት መጨረሻ ለሰራተኞቹ ደሞዝ የሚያወለው ያስቸኳይ የገንዘብ ድጋፍ አስፈልጎት እንደነበር ያመለከተው ሪፖርቱ አሁንም እስከ ቀጣዩ ሰኔ ወር ደሞዝ ለመክፈል እንዲችል የገንዘብ ድጋፍ መጠየቅ ሳይኖርበት እንደማይቀር በዚህ ሳምንት ጄኔቭ ላይ ከሚከፈተው የድርጅቱ ዓመታዊ ጉባኤ አስቀድሞ የወጣው ሪፖርት ጠቁሟል። የዓለም የጤና ተቋም የአጣዳፊ እርዳታ ክፍል እንደ አውሮፓውያን አቆጣጠር ባለፈው 2023 የሱዳን ጦርነትን፣ ቱርክና ሶሪያ ውስጥ የደረሱትን የመሬት ነውጦች፣ የዩክሬንና የጋዛ ጦርነትና ስፋት ያለው የኮሌራ ወረርሽኝን ጨምሮ በዓለም ዙሪያ ለተከሰቱ 72 አጣዳፊ የጤና አደጋዎች ምላሽ መስጠቱ ተመላክቷል። ገለልተኛው ተቆጣጣሪ ኮሚቴ ባወጣው ሪፖርት ሀገሮች የራሳቸውን የዝግጁነት ጥረቶች ለማጠናከር መስራት እንዳለባቸው አሳስቧል። የዓለም የጤና ድርጅትም የሚቀርቡለትን የድጋፍ ጥያቄዎች ለመቋቋም እንዲችል ኃላፊነቶቹን ወደ ሀገሮቹ ባለስልጣናት የሚያዛውርበት መንገድ እንዲያሻሽልም ጠቁሟል። የዓለም የጤና ድርጅት የአጣዳፊ እርዳታ ክፍል በየጊዜው ለሚነሱ የበሽታ ወረርሽኞች ከሚሰጣቸው ምላሽ ሌላ ድርጅቱ ዘላቂ በሆኑ አጣዳፊ የሰብአዊ ረድኤት ጉዳዮች ውስጥ ለሚኖረው ሚና አዲስ መመሪያ እንደሚያስፈልገው ሪፖርቱ ሐሳብ አቅርቧል። አቅማቸው ደከም ያለ በሆኑ ሀገራት የተፈጠሩ አደጋዎችና ግጭቶች በተፈራከቱ ቁጥር በጤና ተቋሙ መርሃ ግብሮች ላይ የሉን አደጋ ሲል የጠራውን አደጋ እንደሚደቅን ሪፖርቱ አስረድቷል። የአገሮችን አቅም የሚያጠናክር ከሆነ ድርጅቱ ወሳኝ የሆኑ ስራዎችን ለመቀነስ እንደሚገደድም አያይዞ አሳስቧል። እንደ አውሮፓውያን አቆጣጠር ባለፈው 2023 የዓለም የጤና ድርጅት በንጽጽር የተሟላ በጀት የነበረው ሲሆን ይሁን እንጂ የአጣዳፊ የጤና አደጋዎች መርሃ ግብሮች የ411 ሚሊዮን ዶላር እጥረት እንደነበረባቸው ያም ከአጠቃላዩ የድርጅቱ በጀት ሲሶ ገደማ መሆኑን ተጠቁሟል። ተቋሙ በጀቱን በሚመለከት የማሻሻያ እርምጃዎች ወሰደ ሲሆን አባል አገራቱ በቀረበላቸው ሪፖርት ላይ እንደሚነጋገሩም ታውቋል። አድማጮቻችንና ተመልካቾቻችን የምሽቱ ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ። አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወለነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ሚዲያ አስተናጋጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። የአውሮፓ ህብረት ለመጀመሪያ ጊዜ የሹማን ሽልማት በኢትዮጵያ አበርክቷል። ዶክተር ዳንኤል በቀለና አቶ ያሬድ ኃይለማርያም ጨምሮ 8 የሰብአዊ መብት ተሟጋች ግለሰቦችና ተቋማት የአውሮፓ ህብረት ሹማን ሽልማት ተበርክቶላቸዋል። በኢትዮጵያ ሲሰጥ ለመጀመሪያ ጊዜ የሆነው ይህ ሽልማት ለሰብአዊ መብቶች፣ ለዲሞክራሲ፣ የህግ በላይነት፣ ለመቻቻልና እኩልነት የላቀ አስተዋጽኦ ላበረከቱ ሰዎች የሚሰጥ ነው። በሽልማት ስነ ስርዓቱ ላይ ንግግር ያደረጉት በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ህብረቱ ለሰብአዊ መብት ጉዳዮች ከፍተኛ ትኩረት መስጠቱን እንደሚቀጥል ተናግረዋል። ከተሸላሚዎቹ መካከል የሆኑት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ሽልማቱ በኢትዮጵያ የሰብአዊ መብት ጥሰቶች በቀጠሉበት ወቅት መበርከቱ ትርጉም እንዳለው ገልጸው የሽግግር ፍትህና አገራዊ ምክክር የኢትዮጵያን ችግሮች ለመፍታት ብቸኛ አማራጮች ናቸው ብለዋል። የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያምም አስተያየታቸውን ሰጥተውናል። ስነ ስርዓቱን የተከታተለው ኬኔዲ አባተ ያዘጋጀው ዘገባ አለ፣ እንደሚከተለው ይቀርባል።
የአውሮፓ ህብረት ለሰብአዊ መብቶች መከበር፣ ለዲሞክራሲ፣ ለመቻቻልና መሰል ተግባራት የላቀ አስተዋጽኦ ላበረከቱ አካላት የሚያበረክተውን የሹማን ሽልማት በኢትዮጵያ ለመጀመሪያ ጊዜ ዛሬ ግንቦት 22 ቀን 2016 ዓ.ም አበርክቷል። ዛሬ በህብረቱ ልዑክ መስሪያ ቤት በተካሄደው የሽልማት ስነ ስርዓት ለሰብአዊ መብት መከበር አስተዋጽኦ አድርገዋል የተባሉ 6 ግለሰቦች፣ አንድ ድርጅትና አንድ ቡድን ሽልማቱ ተበርክቶላቸዋል። በሽልማት ስነ ስርዓቱ ላይ ንግግር ያደረጉት በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የሰብአዊ መብቶች ጉዳይ የአውሮፓ ህብረትን አንድ ከሚያደርጓቸው ዋና ጉዳዮች መካከል መሆኑን ጠቅሰው ህብረቱ በዓለም ደረጃ ለሰብአዊ መብት ጉዳዮች ከፍተኛ ትኩረት መስጠቱን እንደሚቀጥል ተናግረዋል።
We Europeans are not perfect. There are still many problems in Europe regarding the protection.
እኛ አውሮፓውያን በሰብአዊ መብት ጥበቃና ማስተዋወቅ ረገድ ፍጹም አይደለንም። በአውሮፓም ከዚህ አንጻር ብዙ ችግሮች አሉ። ሆኖም ግን በየቀኑ የሰብአዊ መብቶች ጥበቃ ሂደቶቹንና የማስፋፋት ስልቶቹን አጠናክረን እንቀጥላለን። በአውሮፓ ጠንካራ የሰብአዊ መብት ስርዓት እንዲኖር ማረጋገጥ እንፈልጋለን። እንዲሁም ሰብአዊ መብቶችን በሁሉም መርሃ ግብሮቻችን ውስጥ በማካተት ለተቀረው ዓለም ማስፋፋት እንፈልጋለን። በኢትዮጵያም የሰብአዊ መብት መርሃ ግብሮች አሉን። የዛሬው መርሃ ግብርም የዚህ ማዕቀፍ አካልና በሰብአዊ መብት ዙሪያ የሚሰሩ አካላትን ለማበረታታት ያለመ ነው።
ከተሸላሚዎቹ መካከል የሆኑት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ከሰብአዊ መብት አንጻር ኢትዮጵያ አሁን ያለችበትን ሁኔታ በማንሳት ሽልማቱ ልዩ ትርጉም እንዳለው ለአሜሪካ ድምጽ ተናግረዋል።
እንግዲህ እንደሚታወቀው በተለይ በኢትዮጵያ ግን ደግሞ ሰፋ ብሎ በዓለም አቀፍ ደረጃም ቢሆን የሰብአዊ መብቶች ሁኔታና የሰብአዊ መብቶች ስራ አደጋ ውስጥ የወደቀበት ጊዜ ላይ ነው ያለነው። ስለዚህ የሰብአዊ መብቶች ስራን የበለጠ ለማስፋፋት፣ ለማጠናከር፣ ለማሳደግና ሰብአዊ መብቶች የተከበረበት ሰብአዊ መብቶች ባህል የሆኑባት አገር በኢትዮጵያችን ውስጥ ለማየት እንድንችል ለሰብአዊ መብቶች ስራና ለሰብአዊ መብት ሰራተኞች ድጋፍና እውቅና መስጠት ጥሩ እርምጃ ነው። ደስ የሚያሰኝ ዜናና የሚያበረታታ ነው ብዬ አምናለሁ።
የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር ያሬድ ኃይለማርያም ደግሞ ተከታዩን ብለዋል።
ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ ሲሰጥ የሹመን ሂውማን ራይትስ አዋርድ የአውሮፓን ዩኒየን የሚሰጠው አዋርድ ነውና በዚህ በጣም ፈታኝ በሆነ የሰብአዊ መብት ሁኔታ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በዛው ልክ ደግሞ ለሰብአዊ መብት መሻሻል የሚታገሉ የሚሰሩ ድምጻቸውን የሚያሰሙ ሰዎች ደግሞ ብዙ መከራ ፈተና እስር መሳደድ እየገጠማቸው ነውና በዚህ ወቅት እንዲህ አይነት ዕውቅና ማግኘት እንዲህ አይነት ሽልማት ለኔ እንደተሰጠ ሳይሆን የቆጠርኩት እነዚህ ለሰብአዊ መብት ለሚዋከቡ የሰብአዊ መብት ተሟጋቾች በጠቅላላ በእነሱ ስም እንደተሰጠኝ አድርጌ ነው የቆጠርኩት።
ኢትዮጵያ ካለችበት ችግር እንድትወጣ በሂደት ላይ የሚገኙት የሽግግር ፍትህና የሀገራዊ ምክክር ብቸኛ አማራጮች መሆናቸውን የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል።
የናሽናል ዳያሎግ ፕሮሰስ የሀገራዊ ምክክር ሂደቱንና የሽግግር ፍትህ ጽንሰ ሀሳብ ማለት ነው። እነዚህ ሁለት ሂደቶች አሁን ኢትዮጵያ ውስጥ ተግባራዊ መደረግ ጀምረዋል። የየራሳቸው ውስንነት ቢኖራቸውም እነዚህ ሁለት ሂደቶች የመጨረሻዎቹና ብቸኛዎቹ አማራጮቻችን እነዚህ ናቸው። ችግሮቻችን የሚፈቱባቸው ወደ ሰላም፣ ወደ ፍትህ፣ ወደ ተረጋጋ ሁኔታ ለመሸጋገር የሚረዳን መንገድ እኔ ይሄ ነው ብዬ አምናለሁ። ከዚህ ውጭም አማራጭ ያለም አይመስለኝም። ምንም እንኳን እነዚህ ሂደቶች ላይ አሁንም ጥርጣሬ ቢኖርም ጉድለት ቢታይባቸውም ከነ ጉድለታቸውም ከነ ድክመታቸውም ቢሆን በእነዚህ ሂደቶች ውስጥ መሳተፍና እነዚህን ሂደቶች ትርጉም እንዲሰጡ ማድረግ ነው ያለብን። ስለዚህ ለፍትህም ለሰብአዊ መብትም ለሰላምም ለዘለቄታ መረጋጋትምና ለልማትም ለእድገትም ለኢትዮጵያ እነዚህ ሁለት በጣም አስፈላጊ ሂደቶች ስለሆኑ ኢትዮጵያውያን በሙሉ በእነዚህ ሂደቶች ውስጥ ትርጉም ያለው ተሳትፎ ለማድረግ ጥረት ማድረግ አለብን ብዬ አምናለሁ።
የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር ያሬድ ኃይለማርያም ደግሞ በውጊያ ላይ የሚገኙ ኃይሎች ወደ ውይይት መምጣት እንዳለባቸው መክረዋል።
ከሁለት ቀን በፊት የኢትዮጵያ ሰብአዊ መብት ኮሚሽን ያወጣውን ሪፖርት ለተመለከተ ሰው ኢትዮጵያ በምን አይነት ሁኔታ ውስጥ እንዳለች ቁልጭ አድርጎ ያሳያል። የታጠቁ ኃይሎች የመንግስት ታጣቂዎችን ጨምሮ ንጹሃን ዜጎችን በምን አይነት ሁኔታ ኢላማ አድርገው እንደሚጎዱ እንደሚያጠቁ ያሳያልና ከዚህ ደግሞ ብቸኛ ልንለወጣ የምንችልበት መንገድ ሰላም ማምጣት ከተቻለ ነውና የኮሚሽኑም በግልጽ እንዳቀረበው ጥሪ በአስቸኳይ በግጭት ውስጥ ያሉ አካላቶች የተኩስ አቁም አድርገው ወደ ሰላም ድርድር እንዲመጡ፣ መንግስት ለሁሉም የፖለቲካ ችግሮች ጉልበትን ኃይልን የመጨረሻና ብቸኛ አማራጭ አድርጎ የሄደበት መንገድ እንደማያዋጣ ተረድቶ ለሰላም ዝም ብሎ በቴሌቪዥን ከሚደረጉ ጥሪዎች ያለፈ እውነተኛ ኮሚትመንት ማሳየት አለበት።
የሆርሙድ የሴቶች ማህበር መሪ ጋሪ ኢስማኤል ዩሱፍ ከሶማሌ ክልል፣ የአፍሪካ ቀንድ የሰብአዊ መብቶች ሊግ መስራች ጌቱ ሳቀታ፣ የፈንዲቃ ባህል ማዕከል መስራች መላኩ በላይ እና የቁም ለአካባቢ ሊቀመንበር መልካሙ ኦጎ ከዶክተር ዳንኤል እና አቶ ያሬድ በተጨማሪ ሽልማቱ የተበረከተላቸው ግለሰቦች ናቸው። የኢትዮጵያ የህግ ባለሙያ ሴቶች ማህበር በተቋም ደረጃ እንዲሁም በሰብአዊ መብቶች ስራዎቻቸው ምክንያት በእስር ቤት ውስጥ ወይም በስደት ላይ የሚገኙና ይህንን ሽልማት በአካል ተገኝተው መቀበል ያልቻሉ የተባሉ ኢትዮጵያውያን የሰብአዊ መብቶች ተሟጋቾች በሙሉ ደግሞ በቡድን ተሸልመዋል። ከሁለተኛው የዓለም ጦርነት በኋላ ዳግም መሰል ጦርነቶች እንዳይከሰቱ አውሮፓንና ዓለምን ሊያስተሳስሩ የሚችሉ እንደ አውሮፓ ህብረትና ኔቶ ያሉ የአውሮፓውያንና የትራንስአትላንቲክ ተቋማትን በመገንባት ጉልህ አስተዋጽኦ በነበራቸው የፈረንሳይ ፖለቲከኛ ሮበርት ሹማን የተሰየመው የሹማን ሽልማት የተጀመረው እንደ አውሮፓውያኑ በ2017 ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት የዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተመድ በምዕራብ ጎንደር ዞን የሱዳን ፍልሰተኞች ወቅታዊ ሁኔታ እንደሚያሳስበው አስታወቀ ይላል ቀጣዩ ዘገባ። በአማራ ክልል ምዕራብ ጎንደር ዞን አውላላ መጠለያ ጣቢያ የሚገኙ ሱዳናውያን ፍልሰተኞች የገጠማቸው ችግር እንዳሳሰበው የተባበሩት መንግስታት ድርጅት በድጋሚ አስታውቋል። ፍልሰተኞቹ አውላላ ከተሰኘው የተባበሩት መንግስታት ጣቢያ ለቀው በመውጣት በመንገድ ዳር የኖሩ ያሉት በተደጋጋሚ በታጣቂዎች የሚደርስባቸውን ጥቃት በመሸሽ እንደሆነ ተናግረዋል። ዘገባው የኤፍፒ ነው። አሉላ ከበደ ያቀርበዋል።
ቁጥራቸው 1000 የሚደርስ የሱዳን ፍልሰተኞች በአማራ ክልል ምዕራብ ጎንደር ዞን የሚገኘውን አውላላ የተባለ የተባበሩት መንግስታት ድርጅት መጠለያ ጣቢያ ለቀው በመውጣት አውራ ጎዳና ላይ መኖር ከጀመሩ አንድ ወር ተቆጥሯል። በትጥቅ የታገዘ ዘረፋና እገታ እየተፈጸመባቸው እንደሚገኝ እንዲሁም በመጠለያ ጣቢያው ተኩስ እየተከፈተባቸው እንደሆነ የሚገልጹት ፍልሰተኞቹ ደህንነት እንደማይሰማቸው በመግለጽ ከመጠለያ ጣቢያው ርቀው መሸሻቸውን ያስረዳሉ። ትላንት በጉዳዩ ላይ መግለጫ ያወጣውና የረሃብ አድማ ላይ ያሉ ፍልሰተኞች መኖራቸውን የገለጸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR ሁኔታው ያሳስበኛል ሲል በድጋሚ አስታውቋል። የፍልሰተኞቹን የደህንነት ስጋት እንደሚረዳ ገልጾ ከመንገድ ዳር ሆነው ተቃውሟቸውን ማሰማታቸው ባድግኛ ደረጃ ንጽህናው በተጓደለ ሁኔታ ውስጥ መኖራቸውና አንዳንዶቹም የረሃብ አድማ መጀመራቸው የደህንነታቸውን ሁኔታ ይበልጥ አሳሳቢ ያደርገዋል ብሏል። ከሱዳን ድንበር 70 ኪሎ ሜትሮች ርቀት ላይ ወደሚገኙት አውላላና ኩመር የተባሉ የመንግስታቱ ድርጅት መጠለያ ጣቢያዎች የገቡት ፍልሰተኞች በሁለቱ የሱዳን ተፋላሚ ጀነራሎች መካከል በቀጠለው ጦርነት ወደ ኢትዮጵያ ለመሻገር የተገደዱ ናቸው። አንድ የርዳታ ሰራተኛ ባለፈው ሳምንት አርብ መገደሉን ያስታወቀው ኮሚሽኑ በአማራ ክልል በመከላከያ ኃይልና በፋኖ ታጣቂዎች መካከል ተቀጠለው ግጭት ጋር በተያያዘ በአካባቢው ያለው የጸጥታ ሁኔታ ለሰራተኞቹም ጭምር እንደሚያሰጋው አመልክቷል። በዩናይትድ ስቴትስ ኦሬገን ክፍለ ግዛት መሰረቱን ያደረገ ለትርፍ ያልቆመ የሕክምና ቡድን የመኪና አሽከርካሪ በአካባቢው ሲያሽከረክረው በነበረ መኪና ላይ በተከፈተ ተኩስ ሕይወቱ ማለፉን ድርጅቱ በያዝነው ሳምንት አረጋግጧል። በሰሜን ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ከ1000 በላይ የሱዳን ስደተኞች አካባቢውን ለቀው መውጣታቸው አንድ ሰው መገደሉን በመጠለያ ጣቢያው ተጠልለው የሚገኙ ኤርትራውያን ስደተኞችን ጠቅሰን ከቀናት በፊት መዘገባችን ይታወሳል። ኮሚሽኑ ባውላላ መጠለያ ጣቢያ የውሃ፣ የጤናና ሌሎችም አገልግሎቶች እንደሚገኙ አስታውቆ ፍልሰተኞቹ ወደ መጠለያ ጣቢያው እንዲመለሱም ጠይቋል። የኩመር መጠለያ ጣቢያ ከሱዳንና ከኤርትራ እንዲሁም ከደቡብ ሱዳን የመጡ ቁጥራቸው 6000 የሚደርስ ፍልሰተኞችን ሲያስተናግድ ያላላ መጠለያ ደግሞ 2000 የሚሆኑ በአብዛኛውም ከሱዳንና ከደቡብ ሱዳን የመጡ ፍልሰተኞችን እንደያዘ ታውቋል። ኢትዮጵያ በአሁን ወቅት 1.8 ሚሊዮን ፍልሰተኞችን በማስተናገድ ላይ ስትሆን በአፍሪካ ብዛት ያላቸው ፍልሰተኞችን በማስተናገድ ከኡጋንዳ ቀጥሎ በሁለተኛ ደረጃ ላይ ትገኛለች።
ስርጭታችን በመከተል ላይ ነው። ክብራትና ክብራን፣ በቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ምርጫ እናመራለን። ANC በምርጫው እየቀናው እንዳልሆነ ቀድሞ የወጡ ውጤቶች እያመለከቱ ነው። በደቡብ አፍሪካ ለ30 ዓመታት በገዢ ፓርቲነት የቆየው የአፍሪካ ብሔራዊ ኮንግረስ ANC በፓርላማው በበላይነት እንደማይቀጥል ቀድሞ የወጡ የምርጫ ውጤቶች በማመልከት ላይ ናቸው። የትላንቱ የደቡብ አፍሪካ ምርጫ ከአፓርታይድ አገዛዝ ፍጻሜ ወዲህ የፖለቲካ ለውጥን ያስከተለ ምርጫ እንደሆነ በመናገር ላይ ነው። ሀብታሙ ስዩም የባለሙያ አስተያየት በማካተት ያጠናቀረው ዘገባ እንደሚከተለው ይቀርባል።
ደቡብ አፍሪካ የዛሬ 30 ዓመት ከቀለሙ የመድሎ አስተዳደር አፓርታይድ ተላቃ ለመጀመሪያ ጊዜ ሀገራዊ ምርጫ ካከናወነች ወዲህ ግለት የተሞላበት ፉክክር የተስተናገደበትን ምርጫ በትናንትናው ዕለት አከናውናለች። 16 ከመቶ ከሆኑት የምርጫ ጣቢያዎች እስካሁን የተገኘው ውጤት እንዳመለከተው ANC 42.6 በመቶ ድምፅ ሲያገኝ፣ ዲሞክራቲክ አሊያንስ የተባለው ፓርቲ ደግሞ 25.8 በመቶ አግኝቷል። ማርክሲስት ኢኮኖሚክ ፍሪደም የተሰኘው ፓርቲ ደግሞ 8.5 በመቶ እንዳገኘ ከምርጫ ኮሚሽኑ የወጡ ሀዞች ያመለክታሉ። የዘንድሮ ምርጫ ከቀደምት ዓመታት ልዩ የሚያደርጉት ምክንያቶች ሲተነተኑ ሰንብተዋል። ከቪኦኤዋ ዊንታ ኪዳኔ ጋር ቆይታ ያደረጉት በሀገሪቱ ውስጥ የሚገኘው ኬፕ ፔንሱላ ዩኒቨርሲቲ ኦፍ ቴክኖሎጂ የጋዜጠኝነት መርሃ ግብር ኃላፊ የሆኑት እና የደቡብ አፍሪካን ፖለቲካ በቅርበት የሚከታተሉት ዶክተር ሄርሞን እቁባ ሚካኤል የዘንድሮ ምርጫ ቀደምት 6 ምርጫዎችን ያሸነፈው የብሔራዊ የአፍሪካ ኮንግረስ ANC ፓርቲን ገናናነት ሊያበቃ የመቻሉ ዕድል አንደኛው ምክንያት መሆኑን ያስረዳሉ።
ANC ሁልጊዜ ከ50% በላይ ያመጣ ነበር በምርጫው። ብዙ ልዩነት ነበረው ከዲሞክራ ዲሞክራቲክ አላያንስ ከዛም ቀጥሎ የተመሰረተ ፓርቲ ኢኤፍኤፍ ግን አሁን የተለየ የሚያርገው ቀድሞው ፕሬዚደንት ጃኮብ ዙማን ኢንኮንቶ ወሲዝወ ፓርቲ ወይም ኤምኬ የሚባል ፓርቲ መስርተዋል እና እርሶም የኤኤንሲ አባል ነው የነበሩ ከኤኤንሲ ወጥቶ አሁን የራሳቸውን ፓርቲ ስለጀመሩ ብዙ ሰው ኤምኬ ፓርቲን መምረጥ ይችላል እና ስጋቱ ኤኤንሲ ለመጀመሪያ ጊዜ ከ94 አፓርታይድ ከወደቀ በኋላ ማለት ነው መጀመሪያ አሁን ትንሽ ኤኤንሲ ስጋት ያለው ይመስለኛል።
62 ሚሊዮን ገደማ ህዝብ ያላት ደቡብ አፍሪካ በተፈጥሮ ሀብት የታደለች ሀገር ናት። ይሁንና ከበረከቶቿ በቅጡ ሳትጠቀም ስለመቅረቷ ይባስ ብሎ ኢኮኖሚዋን በሚገዳደሩ ፈተናዎች ምክንያት መሰረታዊ አገልግሎቶቿ እየታጎሉ ስለመሆናቸው ሲነገርም ሰንብተዋል። በዘንድሮ ምርጫ የሀገሪቱን ፓርላማ አብላጫ ወንበር የሚቆጣጠረው ፓርቲ የቤት ስራም መሰል ችግሮችን መቅረፍ እንደሚሆን ዶክተር ሄርሞን እቁባ ሚካኤል ይናገራሉ።
ይህ ሀገር ብዙ ስራ እንደሌለ ይታወቃል። 32% የሳውዝ አፍሪካን ህዝብ ስራ የለውም። ሌላም የሰርቪስ ዴሊቨሪ የሚሉት የአገልግሎት ችግርም አለ። ሌላም የሙስና ችግር፣ ሌላም የኤሌክትሪሲቲ ችግርም ነበር። አሁን እንኳ ያለፈ 3 ወር የኤሌክትሪሲቲ ችግር አልነበረም ከምርጫው የተያያዘ ይመስላል። እና አሁን በጣም ኤኤንሲ ብዙ ስራ ያለው ይመስለኛል። ምክንያቱም እንደዚህ ከቀጠለ አሁን 43% ከደረሰ ከዛም በታች ሊሄድ ይችላል ማለት ነው። እና ይህ ስራ መስጠር አለበት። ለምንም ብሎ ሌላ የኤሌክትሪክ ችግርም መፈታት አለባቸው። ይህ የሙስና ችግርም መፈታት አለበት። እና ብዙ ስራ ያላቸው ይመስለኛል የኤኤንሲ መንግስት።
በቅድሚያ የወጡ ያሉ ውጤቶች የመጨረሻውን ውጤት የሚወክሉ ከሆነ የአፍሪካ ብሔራዊ ኮንግረስ ኤንሲ ከአንድ ወይንም ከአንድ በላይ ፓርቲዎች ጋር በጋራ መንግስት ለመመስረት ሊገደድ ይችላል ተብሏል። ይህም በመጪዎቹ ሳምንታትና ወራት ከዚህ በፊት ያልታየ ፖለቲካዊ ትርምስ ሊፈጥር ይችላልም እየተባለ ነው። ኤንሲ እንደ ከዚህ ቀደሙ እንዳሻው እንዳይሆን የሚያደርግ ሲሆን የውስጥ ፖለቲካ ሽኩቻው የመንግስት አስተዳደር ውጤታማ እንዳይሆንም ሊያደርግ እንደሚችል ተንታኞች በመናገር ላይ ናቸው። በደቡብ አፍሪካ ሕግ መሰረት አዲስ የሚቋቋመው ሸንጎ ፕሬዚደንቱን ይመርጣል። ኤንሲ አሁንም አብላጫ መቀመጫ ያለው ፓርቲ ሊሆን ስለሚችል መሪው ሰሪል ራማፎሳ የሀገሪቱ ፕሬዚደንት ሆኖ ሊቀጥሉ ይችላሉ። በኳዛሉ ናታል የቀድሞው ፕሬዚደንት ጄኮብ ዙማ ያቋቋሙት አዲስ ፓርቲ ከፍተኛ ድምጽን በማግኘት ላይ ነው ተብሏል። የዙማ ፓርቲ እስካሁን ከተቆጠረው ድምጽ 42.7% ሲያገኝ ኤንሲ ደግሞ 21.4% እንዳገኘ ተነግሯል። በሕጉ መሰረት ምርጫ ኮሚሽኑ በሰባት ቀናት ውስጥ ውጤቱን ያሳውቃል። ወደ 28 ሚሊዮን የሚጠጉ የሀገሪቱ ዜጎች በዘንድሮ ምርጫ ተመዝግበዋል። ከማለዳ ጀምሮ በትምህርት ቤቶች፣ ማህበራዊ ማዕከላትና ጊዜያዊ ዳሶች ውስጥ በተዋቀሩ የምርጫ ጣቢያዎች ተገኝተው ድምጻቸውንም ሰጥተዋል።
ከታዩ ዘገባ ደግሞ በዚህ በአሜሪካ በመካሄድ ላይ ያለውን የምርጫ ዘመቻ ይመለከታል። የዩናይትድ ስቴትስ ፕሬዝዳንታዊ ዘመቻ በትራምፕ ክስ ሂደት ተውጧል ይለናል ዘገባው። የዩናይትድ ስቴትስን ፕሬዝዳንታዊ እጩ ዶናልድ ትራምፕን የወንጀል ክስ ጉዳይ የሚዳኙት ከህዝብ የተወጣጡ ዳኞች በሚሰጡት ፍርድ ዙሪያ እየተነጋገሩ ነው። ትራምፕ በ2016ቱ ምርጫ ውጤት ላይ ተጽዕኖ ለማሳደር በማሰብ ለአንዲት የወሲብ ተዋናይ ለአፍ ማዘጊያ የፈጸሙትን ክፍያ ለመሸሸግ የማጭበርበር ወንጀል ፈጽመዋል በሚል ነው የተከሰሱት። የዘንድሮ የምርጫ ዘመቻዎችም ከኒውዮርኩ ፍርድ ቤት ውጪ ቀጥለዋል። የአሜሪካ ድምፅ ዘጋቢ ስካት ስተርንስ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
ካለፉት 6 ሳምንታት የበዛውን ጊዜ ዶናልድ ትራምፕ የተወነጀሉበትን ክስ ለፖለቲካ ዓላማ ሲባል የተፈጸመ ነው በሚል ቅሬታ ሲያሰሙበት ነው የቆዩት።
በሀገራችን ታሪክ እንዲህ ያለ ነገር ታይቶ አያውቅም። የለየለት የማጭበርበር ድርጊት ነው። ካሁን ቀደም ታይቶ በማይታወቅ ደረጃ እየተፈጸመ ያለ የምርጫ ጣልቃ ገብነት ነው።
የፕሬዝዳንት ጆ ባይደን ዘመቻ በአንጻሩ በአብዛኛው በተቀናቃኛቸው የክስ ሂደት ጉዳይ ላይ አስተያየት ከመስጠት ተቆጥቦ ቆይቷል። የሲኒማ ተዋናዩ ሮበርት ዲኒሮ ከችሎቱ አቅራቢያ ካለ ስፍራ ለባይደን ዘመቻ ድጋፍ መግለጫ ሲሰጥ እስከታየበት እስከያዝነው ሳምንት ድረስ
ትራምፕ በ2016 ምርጫ ሲወዳደሩ እንደ ቀልድ ነበር የታየው። ይህ መሳቂያ የሆነ ሰው ፕሬዝዳንት ለመሆን እየተወዳደረ ነው። አይ ፈጽሞ የማይሆን ነገር ነበር የተባለው። ጨካኝና አምባገነን እስኪሆኑ ድረስ በቁም ነገር ያልተወሰዱ ሌሎች ጅሎች የፈጸሙትን አስመልክቶ ታሪክ ያስተማረንን ዘንግተናል። ትራምፕን በተመለከተ ያን መሰል ስህተት እንዳንሰራ ሁለተኛ እድል አግኝተናል። አሁን ማንም እንደያነው ሁኔታውን እንደቀልድ አይቶ እየሳቀ አይደለም።
የትራምፕ አማካሪ ጄሰን ሚለር በበኩላቸው ይህ የሚያሳየው ትራምፕ ከመንሽው አንስቶ ትክክል እንደነበሩ ነው ይላሉ።
ይኸው የባይደን ሰዎች በመጨረሻው አደረጉት። ለወራት ፖለቲካ ከዚህ የፍርድ ሂደት ጋር ምንም ግንኙነት የለውም ሲሉ ሰንብተው የፕሬዝዳንት ትራምፕ ጉዳይ በሚታይበት ቀን የታችኛው መንሃተን ወደ ተባለው ችሎቱ ወደሚገኝበት ስፍራ በመምጣት የምርጫ ዘመቻቸውን አድርገዋል።
From midnight tweets to drinking bleach to tear-gassing citizens.
ዲኒሮ ለባይደን የምርጫ ዘመቻ የሰራው አዲስ ማስታወቂያ ትራምፕ በ2020 ምርጫ ከተሸነፉበት ጊዜ አንስቶ የዲኒሮን ቃል ለመጠቀምም የለየላቸው መሆኑንና እየጨመረ የመጣውን አደገኛ የስልጣን ጥማቸውን ያሳያል ይላል።
He's running again, this time threatening to be a dictator.
ይኸው አሁን ዳግም የምረጡኝ ዘመቻ ይዘዋል። ባሁኑ ግን አምባገነን ለመሆንና ህገ መንግስቱን ለማፍረስ እየዛቱ ጭምር ነው።
If I don't get elected, it's going to be a bloodbath.
እኔ ካልተመረጥኩ ደም ያፋስሳል።
Trump wants revenge and he'll stop at nothing to get it.
ትራምፕ መበቀል ይፈልጋሉ። እናም ያን ለማሳካት ምንም ነገር ከማድረግ አይመለሱም።
I'm Joe Biden. Can I approve this message?
ጆ ባይደን ነኝ። በዚህ ማስታወቂያ የቀረበውን ሐሳብ እደግፋለሁ።
የትራምፕ የምርጫ ዘመቻ በበኩሉ ባይደን በስራቸው የታየውን ውድቀት ለመሸፋፈንና መራጮችን ለማዘናጋት እየሞከሩ ነው ይላል። የምርጫ ዘመቻው ቃል አቀባይ ካሮሊን ሌቪት
Because Joe Biden is weak, he's pathetic, he's a threat to democracy. Not only with
ለዚህ ምክንያቱ ጆ ባይደን ደካማ መሆናቸው ነው። አሳዛኝ ሰው ናቸው። የፍትህ ስርዓታችንን አላማቸውን ለማሳካት መሳሪያ አድርገው በተጠቀሙበት መንገድ ብቻ ሳይሆን በሰፊው ክፍት አድርገው በተውት ድንበራችን አሸባሪዎችና ወንጀለኞች ህገወጥ ሰዎች ሰርገው እንዲገቡና በዚህች ሀገር ላይ መጠነ ሰፊ ወረራ እንዲፈጽሙ እያደረጉ ባሉት ድርጊት ጭምር ለዲሞክራሲ ስርዓታችን ስጋት ሆነዋል። ኢኮኖሚያችን በከፋ ሁኔታ ላይ ነው ያለው። ወደ ሶስተኛው የዓለም ጦርነት እያመራን ነው። እነዚህ እውነተኛ አሜሪካውያን የሚጨነቁባቸው ጉዳዮች ናቸው።
የፒቢኤስ ኒውስ አወር የተባለው ፕሮግራም የኤንፒአር ራዲዮና ማሪስት የተባለው የህዝብ አስተያየት ግምገማ ተቋም በጋራ ያካሄዱት የህዝብ አስተያየት ግምገማ እንደጠቆመው የሚበዙት አሜሪካውያን መራጮች የክስ ሂደቱን እየተከታተሉ አይደሉም። ከህዝብ የተውጣጡ ዳኞች ታዲያ ትራምፕን በወንጀል ተከሰው የቀረቡ የመጀመሪያው የአሜሪካ ፕሬዝዳንት ሆነው ከወንጀሉ ነጻ ያደርጓቸው አለያም ለፕሬዝዳንታዊ ምርጫ የሚወዳደሩ ፈጽመዋል በሚል በቀረበባቸው ክስ የሚጠየቁ ወንጀለኛ ያደርጓቸው እንደሆን የሚወስነውን ብይን ለመስጠት በመጨረሻዎቹ ደቂቃዎች ስራ ተጠምደዋል።
አሉላ ከበደ ለጥንቅሩ አመሰግናለሁ። ክብራትና ክብራን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ጥንቅራችን በኢትዮጵያ የሚታየው የሰላም ጦት በአፍሪካ ቀንድ የጋረጠውን ስጋት ይመለከታል።
ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች እየተከሰቱ ያሉ ግጭቶች ከጊዜ ወደ ጊዜ እየተባባሱ መቀጠላቸውን ባለሙያዎች ይናገራሉ። በተለይም ግጭት ባለባቸው ክልሎች የመንግስት የጸጥታ ስርዓት ተደራሽነት መዳከሙ ዜጎችን ለጠለፋ፣ ለስርቆትና ዝርፊያ ይባስ ብሎም ህይወት እስከማጣት ለሚደርሱ ጥቃቶች ተጋላጭ እንዳደረጋቸው በተደጋጋሚ ይነገራል። ለመሆኑ የሰላም ጦት በአገሪቱ ምጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል? ስትል ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር የሆኑት አቶ በፍቃዱ ኃይሉና በኢትዮጵያ የኢኮኖሚክስ ማህበር ከፍተኛ ተመራማሪ የሆኑትን ዶክተር አረጋ ሽመቴን አነጋግራ ተከታዩን ዘገባ አሰናድታለች።
የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮሳውያኑ ሐምሌ 31 2023 ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪ በ8 ክልሎች ድንገት የሚገነፍሉ አመጽና ግጭቶች ወንጀል ሽብርተኝነት ጠለፋና የኮሙኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በምክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዲሞክራሲ እጦት አጋልጧታል ይላሉ።
በብዛት የሚከታተለው የተባበሩት መንግስታት የሰብአዊ ዳታዎች ጉዳይ ቆጫን የሚባለው በየጊዜው የሚያወጣው አክሰሲቢሊቲ ሪፖርት አለ። ተደራሽ ናቸው ወይስ አይደሉም ወይ የሚለው ላይ በጊዜ ጊዜ ይቀያየር እንጂ በቦታ አንዳንድ ጊዜ ጭራሹን ተደራሽ አይሆንም፣ ሌላ ጊዜ ደግሞ ሌላ ቦታ ሊሆን ይችላል። እና እነዚህ እንግዲህ ትልልቆቹ ሶስቱ ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው፣ ዱ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትን ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ፣ ከሄዳችሁ ከፍተኛ ጥንቃቄ አድርጉ የሚሉ ማስጠንቀቂያዎች ኤምባሲዎችን በዚህ ዓለም አቀፍ የተባበሩት መንግስታት ኤጀንሲዎችን አማካኝነት እንትን እያለ በሰብአዊ መብቶች በዲሞክራታይዜሽን ላይ በሰባት በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳስብ ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም፣ ዲሞክራሲያዊ ስርዓት መዘርጋት አይቻልም፣ ሶሻል ወርከር ወይም ማህበራዊ ስርዓት ይናዳል።
የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋሹ መቴም ያረጋግጣሉ።
ለመረጋጋት ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ አላቸው የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች 75% አካባቢ የሚጠቀሙ የግብርና ከዛ በላይ የሚሆነውን የግብርና ምርት የሚያመርቱ ክልል ናቸው። እንዳለመታደሉ ደግሞ ለመረጋጋት እንደዚህ አካባቢ ነው እየበዛና እየበረከት ያለው። ይህ ምንድን ነው? አንደኛ ራሱ አምራች ኃይሉ የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው ተጎ የሚጎዳበት እሱ ነው። ሁለተኛው ደግሞ የተመረጡ ምርቶች ጉዳት ይደርስባቸዋል፣ ይቃጠላሉ፣ ይወድማሉ። ሁለተኛው አቅጣጫ ይህ ነው። ሶስተኛው ደግሞ የተመረጡ ምርቶች ጉዳቱንም አልፎ እንኳን ከተመረጡ በኋላ ወደ ተጠቃሚው እንዳይደርሱ መንግስት ትራንስፖርቶች እንደ ልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ ያደረጋቸው በመሆኑ ማለት ነው። ግብአትም ያገኙ ያደርጋቸዋል አምራቾቻችንም ማለት ነው።
ዶክተር አረጋ አያይዞም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ፣ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት፣ ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ ፍሰት እጥረት እንዳጋለጣት ይገልጻሉ።
በግጭትና ለመረጋጋት ግንዙርኝ አዋሳበት ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ማንም የውጭ ባለሀብት ወደ ሀገር መጥቶ ኢንቨስት ማድረግ አይፈልግም። በዚህ ባለች ስለዚህ ይህም ሌላው የኢኮኖሚው ክፍል ነው። በእጅጉ ከሚጎዱት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት ነው ማለት ነው። እነዚህ እንደ ዋና ዋና አነሳን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ እንዴት ይቃወሳል ካልሽ፣ አንደኛ የወጪ አቅጣጫውን ያጣምምበታል ወይም ያዞርበታል፣ ሌላኛው ደግሞ ገቢ እንዳይሰበስብም ማለት ነው። ለምሳሌ ዘንድሮ ትልልቆቹ ክልሎች ገቢ መሰብሰብ አልቻሉ። በሰጥፈው በሽታ ክልል ግማሽን ፐርሰንት የተሰበሰበ አይመስለኝም። ኦሮሚያ ክልልም እንደዚህ አስ የምንለውን አልሰበሰቡም ማለት የመንግስት የበጀት ጉድለቱ በእጅጉ ይባሳል። እንደሚታወቀው የ2015 በጀት አመት በጠበቀ ጊዜ 25% 26% የሚሆነው የሀገሪቱ በጀት ለጦርነት ጉዳት ማቋቋሚያ፣ ለተያያዥ ወጪዎች እና ለብድር መክፈያ ነው የተባለው። ይህ ማለት የጦርነት እየተራዘመ ሄደ ማለት የመንግስት የበጀት አቅጣጫም ከካፒታል በጀትነት ይልቅ ወደ ሪከረንት በጀት፣ ወደ ምርታማ ወደ አልሆነው የበጀት አቅጣጫ እያዘነበለ ይሄዳል ማለት ነው።
የመብቶችና ዲሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ።
የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱና እየከፉ የሚመጡ ይመስላል። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱን በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ ደግሞ የሰላም እና መረጋጋት ዋንኛ አንከር ተደረጋ ነበር እንትወሰ ተባለም አቀፍ ኮሚኒቲም ሳይቀር ማለት ነው። ምክንያቱም ተከረበ ጊዜ ውስጥ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማስተማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ የስደተኞች ምንጭ ልትሆን ትችላለች። ከዛም ውጭ ደግሞ የኢትዮጵያ ህብረተሰብ ከጎረቤት ሀገራት ህብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኑዌር ማህበረሰብ እና የጋምቤላ ውስጥ ያሉ የኑዌር ማህበረሰቦች አንድ አይነት ቋንቋ፣ አንድ አይነት ባህላዊና ስነልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ ልታገኝ ትችላለች እና ዙሪያውን ብትዞሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትንም ሰላም ማጣት የሚያስከትል ነገር።
በተለያዩ የኢትዮጵያ ክልሎች የፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጪ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን አዲሱ የብልጽግና መንግስት ራሱን በማደራጀትና በተለያዩ ግጭቶች በመጠመዱ የተነሳ የመጣ የአቅም እጦት ነው ይላሉ።
አንድ ሀገር መንግስት ውስጥ ተቀማጭ መንግስት ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ኃይል የበላይነት ቁጥጥር ሊኖረው ይገባልና የኢትዮጵያ መንግስት ይህንን የሚጠላ አይመስለኝም። ለምሳሌ ፋኖ የሚባሉትን ኃይሎች እንዲሁም የሸኔ ብሎ የሚጠራቸው የኦሮሚያ ኃይሎችን ወይም ሌሎችን በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የኃይል ወይም የነውጥ ኃይል የበላይነትን መቆጣጠር የሚጠላ አይመስለኝም። ስለዚህ መንግስት ራሱ አንድ ተዋናይ ነው በዚህ። ምክንያቱም ነገርየው ስልጣን ኤሌመንት አለ። ስልጣን እንቆጣጠራለን የሚሉና ነው ስልጣን መቆጣጠር ያለብኝ እኔ ነኝ፣ በምርጫ ያመጣሁት እኔ ነኝ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስልኝም።
አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ህጸጽ መሆኑንም ጠቁመዋል።
ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጆን ያሳዳጊ ዘዬ ብዬ ገልጨው ነበር። ይህንን ያልኩበት ምክንያት ምንድን ነው? ወላጆች ልጆቻቸውን ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው ይጠበቃል። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግና ዜጎቹን ሳያሳትፍ እኔ ማደርግላችሁ አምናችሁ ተቀበሉ በቅንነትና በበጎ አላማ ነው ማደርግላችሁ የሚል አዝማሚያ ይከተላል። ለምሳሌ የልዩ ኃይሎች መፍረስ ለአማራው አይ ቲንክ ዋናው ትሪገር ፖይንት እሱ ነበር ይመስለኛል። ሶ የልዩ ኃይሎች መፍረስ ላይ ግልጽ ውይይትና ከዛ ቀጥሎ የሚከተለውን አካሄድ የማሳወቅ አዝማሚያ አልታየም። ተደጋጋሚ በርካታ ስህተቶች ሲፈጸሙ ነበር። ስለዚህ ማለት ዜጎች መንግስትን ማመን ተቀዳሚ ኃላፊነታቸው ወይም ስራቸው አይደለም። መንግስት መጠርጠር አለበት። ለዜጎች አብራርቶና አሳምኖ አንድ ማናኝ ተቆም የሚሆን ፖሊሲ የሚሆን ተግባር መፈጸም ያለበት።
የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋ ሹመቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስራ አጥ ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋልጥ ይችላል ይላሉ።
ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ ሀገራዊ ምክክር የሚባል አንድ ኢኒሽቲቭ አለ፣ እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሽቲቮች አሉ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ አሁን እንዳለፈ ግን የተወሰነ ፍትህና ሪስቶሬቲቭ ጀስቲስ የሚባለው መልሶ የመገንባት ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል አቅንነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ የፖለቲካ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም ሀቀኝነት በመንግስትም ይሁን በሌሎች ተዋናዮች ዘንድ በተለይ መንግስት መር እስከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸውም ማለት አይደል። የፌደራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ አውቶኖሚ ያላቸው የራሳቸው መዋቅር አላቸው ወዘተፈ። እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችም ቢሆኑ በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሩ ይሁን ከሽግግር ፍትህ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉና በነውጥ እየተሳተፉ ያሉ በነውጥ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት አትሊስት የሀገራዊ ምክክርና የሽግግር ፍትህ የሚመሩት ተቋሞች እንዴት ነፃና ገለልተኛ ሆኖ ከዚህ ከገባንበት ማጥ ውስጥ ወጥተን ወደ አዲስ ምዕራፍ እንሽጋገር የሚለው ላይ መጠነ ሰፊ ሁሉን አካታች አቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብዬ አምናለሁ።
በኢትዮጵያ እስካለፈው መስከረም ወር ድረስ 2.9 ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ 141,000 የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ ሂዩማን ራይትስ ዋች በጥቅምት 24 2016 ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከዋሽንግተን ዲሲ ስርጭታችን በመቀጠል ላይ ነው። ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ የነበሩ ያላቸውን 11 ዩቲዩበሮች በቁጥጥር ስር ያዋለ ሲሆን ተጨማሪ ሰዎችን በቁጥጥር ስር የማዋሉ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ ተናግረዋል። ዩቲዩበሮቹ ሲያቀርቡት የነበረው ነገር በጣም አስደንግጦኛል የሚሉት የቤተሰብ አማካሪና ሞሽን የማማከር ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ በበኩላቸው ሁኔታው ሊስተካከል የሚችለው በአቅራቢዎች ብቻ ሳይሆን ተመልካቾች ከተሳትፎና ከድጋፍ ሲታቀቡ ብቻ ነው ብለዋል። ደረጀ ደስታ ዝርዝሩን ይዟል።
ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ።
በተለያየ መንገድ የዋ ጋር የሆነ ሊራዳ የሚችልን የኢትዮጵያን ልብ የሚያበላሽ የሚያሻፍት ሳይጎዱ ተጎዳን ሳይጠቁ ተጠቃን እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያረገ በጣም ያስደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲዩበሮቹ አንዳንዶቹ አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ህዝብ አስቀይሜ ያለው ሰው አሳስቶኝ ነው አክቲንግ ነው ብሎኝ ነው እንደዚህ ደጋግሞ አሁን ሰማን እንጂ ከዚህ በፊት በጣም አስደንጋጭ ጆሮ ጭው የሚያረጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይቷል። በግልጽ በአደባባይ ይወጡ ማለት ነው።
የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ።
ማህበረሰባችን ወግ፣ ሃይማኖት፣ ባህል ከተለያዩ ካናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ሲም የተጣረነ አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከመጠየቅ እንድንደርስ ያደረጉ አስፈያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራጩ የተገኙትና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም፣ በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነ ልቦናዊ ጉዳቶች እንዲዳረግም አንፈቅድም፣ ወንጀል ነው። ስለዚህ ከዚህ አንጻር የሚጠይቅበትን አግባብ አጠናክረን የምንቀጥል መሆኑን ሌሎች ያልተያዙትን ጭምር እንዲገነዘብ እንፈልጋለን።
እስካሁን ምን ያህል ሰዎች ታስረዋል?
እስካሁን ወደ 11 የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በመረጃዎችን በሚመጡ መረጃዎችን ወይም የሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ነው። ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አሁንም ለሚመጡልን መረጃዎች አሁንም ያልተያዙ አንዳንድ ግለሰቦች እንዳሉ መረጃዎች እየረጡ ነው። ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ ህግ አግባብ የሚወሰንባቸውንም ጭምር ለህዝብ ግልጽ የምናደርግ ነው የሚሆነው።
በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ።
ያው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ግዜቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበር። ለማህበራዊ ሚዲያዎችም ጭምር ለመደበኛዎችም ሚዲያዎችም ይሄ ለማህበረሰቡ ግን አልፍጹም ተቃራኒ ሆኖ በተለይ ደግሞ ሐሰተኛ የሆኑ ነገሮችን እየተበረኩ በሚወለባሉ ሲሉ ህዝቡ ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ድምጾች በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሐሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበር። ግን ያው ጆሮ ዳባ ይበስለው እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተለይኛ አብሾች እንኳን ድርጊቱን እንደው ሐሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገሙ በጣም የሚከብድ የሆኑ ነገሮችን ያው በድምጽም ሰምተናል በቪዲዮዎችም ጭምር እያስተገፉ እያሰራጩ ህዝብን የሚያደናግሩ ዩቲዩበሮች ናቸው በቁጥጥር ስር ያሉት።
ኮማንደሩ እኩይ ሲሉ የገለጹትም ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸውን አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ ገልጻሉ።
በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ጀስት እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር ይህን ስራ ሲሰሩ የነበሩት። እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰባሰብ ስራ ያደረገው ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር ያሉት። በየካቲት ለከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል እንግዲህ መቅደስ መብራቱ መኮንን የተባለች ግለሰብ፣ ሮሄ ልዩነት፣ ጣዕም አዲስ አለም፣ ዘይቤ ህይወት እይታ እና የሆነ ህይወት የተባሉ የዩቲዩበሮች ገጾችን በመክፈት በስራ አስኪያጅነትም ጭምር ትመራ የነበረች ነች። እንግዲህ የሆነ ህይወት የተባለችዋ በጣም የሚገርመው ብሩክ ወርቁ ቤታሰብ የተባለ ግለሰብ ደግሞ ገጾችን በመከተል ስራ አስኪያጅነት እና በአስተባባሪ ስመራ የነበረ ሲሆን ናትናኤል አበራ በቀለ ኢየሩሳሌም አስመር እና ምህረት ያሲን ጋር የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም ናትናኤል ዮሐንስ አሸኒ በካሜራ ባለሙያነት የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽኩልህ የተለያዩ መረጃዎችን ስናሰባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንፃ 8ኛ ፎቅ የየካ ክፍለ ከተማ ላይ 8ኛ እና 13ኛ ፎቅ በሚገኙ ቢሮቸው ላይ በህግ አግባብ የተደረገ ምርመራ የፈጠራ ወሬ ለመቅረጽ እና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር ያሉት።
ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ።
በጣም ነው የደነገጥነው። ከመደንገጥ ብዛት መናገር ሁሉ አልቻልንም። ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ ከነሱም የከፉ ሌሎችም በብዛት ሚዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ እንደነገጥን በተወሰደው እርምጃ ግን እኔ በበኩሌ በጣም ረክቻለሁ።
ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ።
በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳበት በተለይ ልጆች ያሏቸው ወላጆች ልጆቻችንን የት ሄደን እናሳድግ ምን ውስጥ እንክተት እስከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑንና ይሄ ግን መብረዝ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡን ያሉበት ሁኔታ አለ።
መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ ተለይ ያስረዳሉ።
ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋል የሚለው ነገር በዜናም ሰምተናል። በተለያየ መንገድ በዚህ በኩል መንግስት አጠናክሮ እንዲቀጥልበት እና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት። መንግስት ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም ሁሉም ዜጋ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ።
በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነ ምግባር ውጪ በመሆን ለማህበረሰቡም ለሀገርም የማይጠቅሙ ናቸው ይያስባሉ ይላሉ አቶ ብርሃኑ።
ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርዓት የወጣ ለምሳሌ የመከላከያ ልብሶችን ለብሰው የሚሰሩ አሉ። የፌደራል ፖሊስ ልብሶችን ለብሰው የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዘው የማይገናኙ ጽንፎችን ለአገር ዋጋ የሌለው ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉና እንግዲህ ቶሎ ብለን ነቅተን መፍትሄ ማናመጣበት ከሆነ በገንዘብ እየሰከሩ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው ያረጉ ዜጎቻችን ጆሮ ጭው ያረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያረጉ ናቸው ብዬ አስባለሁ በኔ በኩል።
አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቲዩበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ።
አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት የሚያናንቅበት አንዱ አንዱን ከሰውነት ዲሁማናይዜሽን የሚባለው ሰውን ለማጥቃት ፈልግ መጀመሪያ ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል ግለሰብ ሊሆን ይችላል ከሰውነት ተራ አውጥቶ ሌላ ስመለጠፍ ማዋረድ ማሳነስ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ተከታዮች ወይም ደግሞ ተመልካቾች ይወዷቸዋል ያጋሯቸዋል ሼር ያደርጋሉ ላይክ ያደርጋሉ ኮሜንት ያደርጋሉ በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል።
እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው።
ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ አሁን ገንዘብ ግጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም አሁን የሰው ልጅ። ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ ወንድ ልጅ ቢዋረድ ባህላችን ቢረክስ ሃይማኖታችን ቢዋረድ ጉዳዩ እስከ ዓለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ ዕውቀትን የሚመለከታል። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያቅም ሰው በአብዛኛው።
አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል፣ ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ ያዋጣ መሆኑን መረዳት ይኖርበታል በማለት ይከራከራሉ።
የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ ዕውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጥቅሞቹ በግልጽ ማስተማር ምን ስንል ለምሳሌ አንድ አገር ላይ የተነሳ ነው ግን በጣም ሲሳደብ አገርን ሲያንቋሽሽ ሲያዋርድ እሴታችንን ገደል ሲከት በንዴት ያየነው ሊሆን ይችላል። እኛ እየተናደድን ስናየው ያ ሰው ግን ጥቅም ያገኘበት ነው እኛ ባየነው ገንዘብ ያገኘበት ነው ወደን ግን አላየነው። እኛ አናውቅም ለጣላት ገንዘብ ማምረቻ እየሆነን እንዳለን አናውቅም። ለሀገር ጣላት ለባል ጣላት ለልማድ ጣላት ለኢትዮጵያዊነት ለሃይማኖት ጣላት ገንዘብ ያበረከተን እንደሆነ እንኳን አናውቅም።
ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ተቃሚ መረጃዎችን መቀባበያ የትምህርት የሳይንስና የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን አላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን ያማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብራኑ ችግሩን አላጡትም።
በቃ ወዴት ትተነው እንቀመጥ የግድ ጥቅም አለው። መረጃ ታስተላልፍበታል ታስተምርበታል ሰዎችን ታገኝበታል። ወደ ሚዲያው ልሂድ እጅግ ዘግናኝ
ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል።
ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን ስርጭታችን በዚህ ተጠቃሏል። ሳስተናግዳችሁ ያመሸሁት እንግዲህ ወልነኝ። ስርጭቱን ከስቱዲዮ የተቆጣጠረልን ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። Thank you.